ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮች። እግዚአብሔር አምላካችን መልካም ፈቃዱ ሆኖ ባለፈው ምሽት ክፍለ ጊዜ ጥናታችን የጀመርነውን የዮሐንስ ወንጌል ምዕራፍ 10 ጥናታችንን ዛሬም እንቀጥላለን። እግዚአብሔር በእነዚህ በሚኖሩን ክፍለ ጊዜያት ሁሉ በእውነት በጌታ መንፈስ ቅዱስ አስተማሪነት ድንቃ ድንቅ ነገሮችንና ሐሳቡን ይናገረናል፣ ያስተምረናል። እግዚአብሔር ይክበር ይመስገን። እስቲ እንደወትሮ ሁሉ በማስቀደም ዝማሬ በማድመጥ ዝግጅታችንን እንጀምራለን።
በታላቅነቱም ማንም አይመስለውም። እንዲህ አይነት ጌታ ለኔ ተዋረደ፣ ከስራት ሊፈታኝ ሊሰቀል ወደደ ወደደ። ልዩ ነው ልዩ ነው ልዩ ነው ጌታዬ የመስቀል የመስቀል ያው አምላክ የዋህና ትሁቱ ሁሉን ድል አደረገ በመስቀል ላይ በሞቱ። አርነት አወጣኝ ቀንበሬን ሰበረው፣ ከእርሱ ጋር አስነሳኝ ቆሜ ላገልግለ ላገልግለ። ልዩ ነው ልዩ ነው ልዩ ነው ጌታዬ የመስቀል የመስቀል ባለውለታዬ። ልዩ ነው ልዩ ነው ልዩ ነው ጌታዬ የመስቀል የመስቀል ባለውለታዬ።
እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በእንዲህ ያለ ጥዑም ዜማ እግዚአብሔርን ያገለገለችውን እህታችንንም እግዚአብሔር በአገልግሎቷ አብዝቶ ይባርካት እንላለን። እናመስግን። ጌታችን መድኃኒታችን ኢየሱስ ክርስቶስ እናመሰግናለን። በእውነት በሕይወታችን ውስጥ አንተ ልዩ ስፍራ አለ። ድንቅ ጌታ ነህ እግዚአብሔር ሆይ። አቤቱ አምላካችንና ፈጣሪያችን ሆይ፣ በዚህች ሰዓት ደግሞ እንደ ፈቃድ በመሐከላችን ተገኝተ የቃልህን ምስጢር እንድትገልጥልን እንለምናሃለን። ጌታ ሆይ ስለ ነበረን ጊዜ በቀን ውሏችን ጊዜ ሁሉ እግዚአብሔር ሆይ በመውጣትና በመግባታችን በሥራችን ገበታ ሁሉ በተሰማራንበት መስክ ሁሉ ጌታ ሆይ ከእኛ ጋር ስለነበርክ እጅግ እናመሰግንሃለን። እግዚአብሔር ሆይ ወገኖቼ በዚህች ሰዓት አንተን ይጠባበቃሉ፣ ድምፅህን ይጠባበቃሉ። እግዚአብሔር ሆይ እንደ አባትነትህ መጠን ደግሞ እንድትገናኛቸው መሻታቸውንም እንድትሰጣቸው እኔ ለምንሃለሁ። አቤቱ እግዚአብሔር አምላኬ ሆይ መፍትሄ ያጣች ነፍስ በዚህች ሰዓት ብትኖር በቃል አማካኝነት መፍትሄ እንድትሆንላት እለምንሃለሁ። ቃሉና ጊዜውን ሁሉ ባርክልን። ስለ ኃያሉና ስለ ታላቁ ስምህ ስትል ስማን፣ አሜን። ባለፈው ክፍለ ጊዜ ጥናታችን የዮሐንስ ወንጌል ምዕራፍ 10ን ስንከታተል ወይም ደግሞ ስናጠና እንደነበረ ታስታውሳላችሁ። በዚያኛውም ክፍለ ጊዜ ጥናታችን ኢየሱስ ክርስቶስ መልካም እረኛ እንደሆነና ስለ ሰብአዊነቱ ጠቃክሰን እንደነበር ይታወሳል። በዛሬው ምሽት ክፍለ ጊዜያችን ደግሞ የዚህኑ ቀጣይ ክፍል ይዘንላችሁ ቀርበናል። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ምዕራፍ 10 ቁጥር 14 እስከ 15 ያለውን ተመልከቱ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 14 እስከ 15። አድማጮች አሁን በተቀስኩት ክፍል እንዲህ የሚል ቃልን እናገኛለን። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴም በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ ይላል። እዚህ ቦታ ላይ አስገራሚ ግንኙነት አለ ወገኖቼ። እሱ የራሱ የሆኑትን በጎች ያውቃል፣ በጎቹም እርሱን ያውቁታል። ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 10 ላይ ፊልጵስዩስ ምዕራፍ 3 ቁጥር 10 እርሱንና የትንሣኤውን ኃይል እንዳውቅ ብሎ ይናገራል። እሱን ማወቅ ማለት እሱን መውደድ ማለት ነው። አስተዋላችሁ? እሱን ማወቅ ማለት እሱን መውደድ ማለት ነው። ስለዚህ በዚህ ረገድ እግዚአብሔር ስለ እረኞች የተናገረበትን ትንቢተ ሕዝቅኤል 34ን ለራሳችን ብናነብ መልካም ይሆናል። አስተዋላችሁ? እሱን ማወቅ ማለት እሱን መውደድ ማለት ነው ብለናል። በዚህም ረገድ እግዚአብሔር ስለ እረኞች የተናገረበትን ትንቢተ ሕዝቅኤል ምዕራፍ 34ን ለራሳችን ብናነብ መልካም ይሆንልናል። እዚህ ላይ ልንገነዘበው የሚያስፈልገው ነገር ቢኖር በጎቹ እንደሚያውቁት ሲናገር ይህ ሦስተኛ ጊዜ ነው። ሌላው ሁሉ ሁለተኛና ቀጣይ ነገር ሲሆን፣ ዋናውና የመጀመሪያው ጉዳይ ግን ጌታ ኢየሱስን ማወቁ ላይ ነው። ወዳጄ ሆይ እረኛህን ታውቀዋለህን? ድምፁንስ ትሰማለህ? እንደ ጌታ አይነት እረኛ በዚህ ዓለም ከቶ የለም። ጌታ የተመሰገነ ይሁን። ዳዊት በጎቹን ከድብና ከአንበሳ ለማዳን በነፍሱ ተወራረደ። ጌታ ኢየሱስ ደግሞ ነፍሱን ስለ በጎቹ አሳልፎ ሰጠ። ኦ እንዴት ደስ ይላል! በዮሐንስ ምዕራፍ 10 ቁጥር 16 ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል፣ ድምጼንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ ይላል። በጣም ያረካኛል ይህ ቃል ወገኖቼ። በረቱ እስራኤልን የሚወክል ሲሆን፣ አስተውሉ፣ ጻፍ ጻፍ አድርጉ። በረቱ እስራኤልን የሚወክል ሲሆን ጌታ ከዚህ ውጪ በጎች እንዳሉት ነበር የሚናገረው። ተመልከቱ፣ አንድ እረኛ፣ አንድ መንጋ፣ የተለያዩ ቋንቋዎች፣ ዘርነት ያጠቃቸው አይሁዳውያን፣ ባለ ገንዘቦች፣ ድሆች፣ ባሪያዎች፣ ሴት ወንድ፣ ጥቁር ነጭ፣ ሁሉም አንድ መንጋ ይሆናሉ። ታዲያ ደስ አይላችሁ? በዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18 ባለው ክፍል ላይ ነፍሴን ደግሞ አነሳት ዘንድ ወዳለውና ስለዚህ አብ ይወደኛል፣ እኔ በፈቃድ ያኖራት አለው እንጂ ከኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ ይላል። ይህችን ትእዛዝ ከአባቴ ተቀበልኩ እያለም ደግሞ ይቀጥላል። በዚህ ቁጥር ላይ ሁሉም የአባቱ ፈቃድ እንደሆነ ነው በዚህ ስፍራ ላይ የሚናገረው። ነፍሱን ለኃጢአት መሥዋዕት አድርጎ ስለ ሰጠና ስለ ሞተልን እኛ ደግሞ ልንወደው ያስፈልገናል። በመስቀል ላይ በእነዚያ ሦስት ሰዓታት ጨለማ ውስጥ በነበረበት ወቅት የዓለምን ኃጢአት ሁሉ በእርሱ ላይ አስቀመጠ። ከዚያም መልካም የሆነው እረኛ ነፍሱን ስለበጎቹ አሳልፎ ሰጠ። ነፍሱን በፈቃዱ አሳልፎ እንደሰጠ ግልጽ አድርጎ አስቀምጦታል። የሚሞትበትን ጊዜ እንኳን ያውቀው ነበር። አይሁዳውያን በበዓል አይሁን ይያሉ ቢጮም የተሰቀለው ግን በበዓል ቀን ነበር። ጌታችን ወደ መስቀል ሞት እየተጓዘ እንኳን ንጉስነቱን አለቀቀም ነበር። እንዴ በብራያን መልእክት ምዕራፍ 12 ቁጥር 2 ላይ የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታክሶ እያለ ይናገራል። ልብ በሉ ወገኖች፣ ሕይወቱን ከርሱ ለመውሰድ የሚችል ሰው አልነበረም። ነፍሱን ሊያነሳት ወይም ሊተዋት ስልጣን እንዳለው ጌታችን ተናግሯል። በዮሐንስ ምዕራፍ 10 ከቁጥር 19 እስከ 21 ባለው ክፍል ላይ እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከነርሱም ብዙዎች ጋኔን አለበት አብዷል፣ ስለምንስ ተሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የውሮችን አይኖች ሊከፍት ይችላልን አሉ። ይህ ክፍል ከመወለዱ ጀምሮ አይነ ስውር የነበረውን ሰው አይን መክፈቱን የሚገልጽ ማረጋገጫ ነው። በዚያ የተሰበሰበው ሕዝብ ያሉት ነገር ቢኖር ጋኔን ወይም ደግሞ አጋንንት ጌታ ያደረገውን ማድረግ እንደማይችል ነው። ለምንድን ነው በመካከላቸው መከፋፈል የመጣው? ምክንያቱም የተወሰኑቱ በጎቹ ስለሆኑና የተወሰኑቱ ደግሞ በጎቹ ስላልሆኑ ነው። የእሱ በጎች ድምፁን ይሰሙታል፣ የእርሱ ያልሆኑት ደግሞ አይሰሙትም። ዛሬም ቢሆን አድማጮቼ፣ በዚያን ዘመን እንደነበረው ሁሉ በሰዎች መካከል መከፋፈል አለ። ጳውሎስ በአቴና በሰበከበት ወቅት ያመኑ ነበሩ፣ እንዲሁም ደግሞ ያላመኑም ነበሩ። እኔ በምሰብክበት ጊዜ አንዳንዶች ሊቀበሉ ይችላሉ፣ አንዳንዶቹ ደግሞ ላይቀበሉ ይችላሉ። ከዚህ የተለየ ልዩ ነገር ልንጠብቅ አይገባንም። በመቀጠል ደግሞ ጌታ ኢየሱስ ክርስቶስ አምላክ ስለ መሆኑ ወይም ደግሞ ከአብ ጋር እኩል ስለ መሆኑ የሚናገረውን ክፍል እንመለከታለን። አምላክነቱ ወይንም ደግሞ ክርስቶስ ከአብ ጋር እኩል ስለ መሆኑ እስቲ የዮሐንስ ወንጌል ምዕራፍ 10 ቁጥር 22ን ተመልከቱ። እንዲህ ይላል፣ በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ ይላል። ወቅቱ ክረምት ስለ ነበረ ጌታ ከሕዝቡ ጋር አልነበረም። ከዚህ በኋላ ባለው የዮሐንስ ወንጌል ውስጥ ለራሱ ለሆኑት ነበረ የሚያስተምራቸው። መከሩ ስለ ደረሰ ሌላ ጥሪ ለሕዝብ አያደርግም። የእግዚአብሔር በግ የሆነው ጌታ ለዓለም ኃጢአት ራሱን አሳልፎ ሲሰጥ በዝግጅት ላይ ነበረ። አስተዋላችሁ? የእግዚአብሔር በግ የሆነው ጌታ ለዓለም ኃጢአት ራሱን አሳልፎ ሊሰጥ በዝግጅት ላይ ነው የነበረው። ወዳጄ፣ በዘመንህ ክረምት እንደሚመጣ ልታስተውል ይገባል። መመስከር እንኳን የማትችልበት ዘመን ሊመጣ ይችላል። አንድ ነገር ለማድረግ በልብህ ካሰብክ አሁን ብታደርገው ይሻላል። በዚህ ሰዓት ይህን የራዲዮ መልእክት የምታዳምጥ ወገኔ ሆይ፣ ጌታ ኢየሱስን እንዳዳኝ የማታውቅ ሰው ከሆንክ ክረምቱ ሳይመጣብህ እርምጃ ቶሎ ብትወስድ ይሻላል። ጌታ ኢየሱስን አልቀበልም ብለህ ለብዙ ጊዜያት ልትቃወም ትችላለህ። ነገር ግን ልትቀበል ብትችል እንኳን ልትቀበል የማትችልበት ዘመን ይመጣል። ነቢዩ በመጨረሻ ላይ እንዲህ ብሎ ተናግሯል፣ ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ አሉት። አንተ ክርስቶስ እንደሆነ ገልጠ ንገረን እያሉ ቀጥሎ ሲናገሩ እናዳምጣለን። ክረምት ስለ ነበር ጌታ ኢየሱስ በመቅደስ ሳይሆን በሰለሞን ደጅ ነበር ሲመላለስ የነበረው። ጌታ ኢየሱስ ስለ ራሱ ግልጽ አድርጎ ነበር ያስታወቀው። ስለዚህ የተቀበሉት ሰዎች ክርስቶስ መሲህ እንደሆነ ተረድተው ነበር። ታስታውሱ እንደሆነ በዮሐንስ ወንጌል ምዕራፍ 1 ቁጥር 41 ላይ ለወንድሙ መሲሁን አግኝተናል አለው ይላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 49 ላይ ደግሞ ናትናኤል መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው ይላል። በዮሐንስ ምዕራፍ 4 ቁጥር 42 ላይ ደግሞ የሳምራውያን ሰዎች አሁን የምናምን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ ያለም መድኃኒት እንደሆነ እናውቅ አለን ይሏት ነበር። ሳምራዊቷ ግን ጌታ ማን እንደሆነ በሚገባ ተረድታ ነበር። አይነ ስውርነት ወይም ደግሞ ከአይነ ስውርነት የተፈወሰው ሰው አምኖ ሰገደለት። ጌታ ኢየሱስ መሲህነቱን ሊሰሙት ፈቃደኞች ለሆኑት ሰዎች ገልጿል። ለሃይማኖት መሪዎች እንዲህ ሲል ገልጾላቸዋል። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። እናንተ ግን እንደ ነገርኳችሁ ከበጎቼ ስላልሆናችሁ አታምኑም ይላቸዋል። ዮሐንስ ምዕራፍ 10 ከቁጥር 25 እስከ 26 ያለውን ስፍራ ይመለከቷል። ጌታ ኢየሱስ ወገኖቼ ስለ መሲህነቱ ማረጋገጫ እየሰጣቸው እንዳለ ነው የምንመለከተው። ሥራ ሁሉ የሚመሰክሩለት ስለሆነ ማንም እንደ ጌታ ያስተማረ የለም። ማንም ኃጢአት ስለ መፈጸሙ ሊኮን ነው የቻለም አልነበረም። ጌታ በርግጥ ጻድቅ ነበርና መጥምቁ ዮሐንስ ደቀ መዛሙርቱን ጌታ መሲህ መሆኑንና ለመሆኑን እንዲያረጋግጡ በላካቸው ወቅት ጌታ ኢየሱስ ሄደው ለመጥምቁ ዮሐንስ ያደረጋቸውን ነገሮች እንዲነግሩት ብቻ ነው የነገራቸው። በዚህ መጥምቁ ዮሐንስ የመሲህነት ብቃት እንዳለው ይረዳል ማለት ነው። አያችሁ ወገኖቼ፣ የጌታ ኢየሱስ ትምህርት መሲህነቱን ይገልጽ ነበር። ሕይወቱ ይህንኑ ይገልጽ ነበር። የሚያደርጋቸው ተአምራትም ይህንኑ ይገልጹ ነበር። ችግሩ ጌታ ኢየሱስ ለመሲህነት ብቁ ሆኖ የመገኘቱ ሳይሆን በርሱ የሚያምን ልብ በትክክል ያለ መኖሩ ላይ ነበር። በሱ ያለ ማመናቸው ደግሞ በጎቹ ያለ መሆናቸውን መግለጻቸው ነበር። ይህ አፍራሽ ቃል መሆኑ ነው። እስቲ በሌላው ጎኑ ደግሞ እንመልከት። በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 ባለው ክፍል ላይ በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን ይላል። በጎቹ ድምፁን ይሰማሉ፣ እነርሱም ይከተሉታል። የማን እንደሆኑ በጎቹ የሚታወቁት በመታዘዛቸው ነው። አንድ ሰው መዳንና ለመዳኑን ማረጋገጥ ትፈልጋለህ? ያ ሰው ለጌታ ኢየሱስ ክርስቶስ መታዘዙን ተመልከት። ጆሮቻችን ለድምፁ ክፍት መሆን ይኖርባቸዋል። የሚሰማ ጆሮንና የሚያይ ዐይን ሁለቱን እግዚአብሔር ፈጠራቸው። ምሳሌ 20 ቁጥር 12ን ተመልከት። ምሳሌ 20 ቁጥር 12ን መመልከት ይቻላል። አውቃቸዋለሁ አለ ጌታ። አንዳንድ ጊዜ ሰዎች ሊረዱኝ ስለማይችሉ መልሼ ማስረዳት የሚኖርብኝ ጊዜ አለ። እርሱ ግን ቅሬታዬን ሳቀርብም ሆነ የተለያየ ጉዳይ ለማቅረብ እንኳን ስፈልግ ያውቃል፣ ይረዳኛል፣ ያውቀኛል። እግዚአብሔር የተመሰገነ ይሁን። ይከተሉኝማል ይላል አምላካዊ ቃሉ። እንደዚህ ያህል ቀላል ነው። እረኛው በጎቹን አንድ ማለዳ ጠርቶ ወደ አንድ ተራራ መጓዝ ቢጀምርና በበረቱ ውስጥ ከነበሩት 500 በጎች 100 ብቻ ቢከተሉት 400ዎቹ በጎች የእርሱ በጎች እንዳልሆኑ፣ ነገር ግን 100ዎቹ የራሱ በጎች እንደሆኑ ነው የሚረዳው። የዘላለምን ሕይወት እሰጣቸዋለሁ እነርሱም አይጠፉም ይላል ጌታ። ወዳጄ ሆይ ጌታ የዘላለም ሕይወትን ለሰዎች በሚሰጥበት ወቅት የሚገባቸው ሆኖ ወይም በፈጸሙት ተግባር አይደለም፣ እንዲሁ ይሰጣቸዋል እንጂ። መረዳት የሚኖርብን ዘላለማዊ ሕይወት ነው የሚሰጠን። ለአንድ ሳምንት ወይም ለአንድ ዓመት ወይም ኃጢአት እስከ ሠራን ድረስ ብቻ ከሆነ ይህ ዘላለማዊ ሕይወት ነው ማለት አንችልም። እስከ መጨረሻው ድረስ ካልቆየ ትክክለኛ በጎች ናቸው ለማለትም አይቻልም። በጎች በአደጋ ላይ ሊያልፉ ይችላሉ። እረኛው ግን ሁልጊዜ ከእነርሱ ጋር ሆኖ ይጠብቃቸዋል። ሊበተኑም ይችላሉ፣ እርሱ ግን ይሰበስባቸዋል። በምንም አይነት መንገድ አይጠፉም። ወደ ኋላ ሊመለሱ ይችላሉን? አዎ ይችላሉ። ሊጠፉ ይችላሉን? እዚህ ላይ አይደለም ነው የኔ መልስ፣ አይችሉም። በጎች ወደ አሳማዎች ማደሪያ ሊገቡ ይችላሉ። አስተባባላችሁ? በጎች ወደ አሳማዎች ማደሪያ ሊገቡ ይችላሉ። ነገር ግን በአሳማዎች ማደሪያ የሚኖር በግ ሊኖር አይችልም። እውነቱ እዚህ ላይ ነው። አሳማዎችና በጎች በአንድ ላይ ሊኖሩ አይችሉም። በግ ሁልጊዜ ያው በግ ነው። ማንም ሰው ያንን በግ ካዳኙ እጅ ሊነጥቀው አይችልም። ይህ አስገራሚ ነገር ነው ወገኖቼ። አንድ ጊዜ አንድ ሰው የራሳችን የሆነ አስተሳሰብ ያለን ስለሆን ከእጁ ልንወጣ እንችላለን የሚል ሐሳብ ሰጠኝ። ነገር ግን ጌታ የሚለውን ስሙ።
ከእጄ ማንም ሊነጥቃቸው አይችልም ይላል። ታዲያ ይሄ ደስ አሰኛችሁ? እርሱ እረኛችን ነው። እርሱ እግዚአብሔር ነው። ለመዝለል እንኳን ብትፈልግ እግዚአብሔር መልካም እጆቹን ባንተ ላይ ያደርጋል። ወገኔ ሆይ ከዚህ የተነሳ የትም ለመሄድ አትችልም። ወንድሜ ሆይ አጥብቆ ያዘህ ስለሆነ ከቶም ከርሱ ልትወጣ አትችልም። ማንኛውም ፍጥረት ከእጆቹ ሊነጥቅህ አይችልም። ከብዙ ዓመታት በፊት በፈረስ ብዛት ያሉት በጎች የሚያስጠብቅ አብታም የሆነ ሰው ስለ በጎች አንድ ነገር አጫወተኝ። 2000 በጎች እንዳሉትና እነዚህንም በጎች የሚጠብቅ ሰው እንዳለው ነገረኝ። 2 ጠቦቶች ግማሽ ማይል ተለይተው ከተራራ ስር ቢቆዩ ጠፉ ማለት ነው። ምክንያቱም ተመልሰው ወደ መንጋው የመቀላቀል ችሎታ የላቸውም ማለት። እንግዲህ በመልካም ሁኔታ ሊጠበቁ የሚችሉበት መንገድ ቢኖር በረኛው ብቻ ነው። በልና አንድ ተኩላ መጥቶ ከጠቦቶቹ አንዱን ቢበላ የተቀረው ጠቦት ትንሹን ወንድሜን ተኩላ በልቶታል፣ ከተራራው ጀርባ ካለው መንጋ ሄጄ ልቀላቀል የሚል ይመስላችኋል? አይልም። የትም እንኳን እንደሚሄድ የማያውቅ ነው የሚሆነው። ሊያደርግ የሚችለው ነገር ቢኖር ባ እያለ ተመልሶ ተኩላው እስኪበላው ድረስ መባዘን ነው። በግ እኮ ወገኖቼ ሞኝ ፍጥረት ነው። በግ ራሱን የሚከላከልበት ምንም መንገድ የለው። ወገኖቼ እኛ በዚህ ዓለም ውስጥ ያለን በኃጢአት በምንባዝንበት ወቅት ጌታ ኢየሱስ ክርስቶስ ከክንፎቹ ጥላ ስር አድርጎ እንደዚሁ ይንከባከበናል፣ ከጠላት እጅም ይታደገናል። ለዚህ ውለታው ምን እንከፍላለን? እግዚአብሔር የተመሰገነ ይሁን።
ለከፍለው ማልችል ወለታለብኝ በሕይወቴ ዘመን ጌታዬ ዋለልኝ ኧረ ስንቱን ልዘርዝረው ደስ ያሰኘው እንደቁ ምስጋናዬ ነው። ኧረ ስንቱን ልዘርዝረው ደስ ያሰኘው እንደቁ ምስጋናዬ ወደ ጌታ መጥኝ ሊያስፈርዱብኝ እርሱ እንደ ሰው አይደለ አዛኝ ሩህሩህ ነው። ሂጅ አልፈርድብሽም ያለኝ ጌታ እኮ ነው። እርሱ እንደ ሰው አይደለ አዛኝ ሩህሩህ ነው። ሂጅ አልፈርድብሽም ያለኝ ጌታ እኮ ነው።
እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። እግዚአብሔር እውነት ሞገሳችን ነው። ጌታ የተመሰገነ ይሁን። ወዳጆቼ ቀደም ብለን እንደተነጋገርነው በግ ከጠላቱ እንኳን ማምለጥ የማይችል ፍጥረት ነው። ስለዚህ በጎች በተጠበቀ ቦታ ውስጥ ቢሆኑ በራሳቸው ጥበብ ወይም ብላት ሳይሆን መልካም እረኛ ስላላቸው ብቻ እንደሆነ ሊገባን ያስፈልጋል። አድማጬ ሆይ እኔ ወዳጁን የማይጥል ግሩም እረኛ አለኝ። 100 በጎች ይዞ መጠበቅ ቢጀምር 99ን ይዞ ጉዞውን አይጨርስም። አንዲቷ ብትጠፋ ሊፈልጋት ይመጣል። ስለዚህ ማንም ከጁ አይጠፋም። ከዚያ ምንና እግዚአብሔር አንድ ነን ይላል ጌታ በዮሐንስ ወንጌል ምዕራፍ 10 ከቁጥር 31 እስከ 33 ላይ በዮሐንስ ወንጌል ምዕራፍ 10 ከቁጥር 31 እስከ 33 ላይ አይሁድ ሊወግሩት ደግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ሥራ አሳየዋችሁ ከእነርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላል። አንድ እርግጠኛ የሆነ ነገር እዚህ ላይ አለ። በዚያን ዘመን ያዳምጡት ሰዎች ራሱን ከእግዚአብሔር ጋር እንዳስተካከለ ተረድተዋል። ብቃቱንም በማስረጃዎች አሳይቷቸዋል። ያደርጋቸው የነበሩትን ታምራቶች ሊክዷቸው የሚችሉ አልነበሩም። ማረጋገጫውን ለመካድ በማይቻልበት ሁኔታ በሺህ የሚቆጠሩ ሰዎችን ይፈውስ ነበር። ራሱን ከእግዚአብሔር ጋር ስላስተካከለ ተቃወሙት። እርሱ ደግሞ ይሄንኑ እያረጋገጠ ነበር። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተነገረ አይደለምን? መጻፉ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባላችሁ ትሉታላችሁን? እኔ አባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ ይላቸዋል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 34 እስከ 38 ያለውን ተመልከቱ። የነበራቸው ተቃውሞ ሰው ሆኖ ሳለ ራሱን እግዚአብሔር በማድረጉ ነበር። እሱ ደግሞ በመዝሙረ ዳዊት 82 ቁጥር 6 ላይ በመዝሙር 82 ቁጥር 6 ላይ የተጻፈውን እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ የሚለውን ጥቅስ ይጠቅስላቸዋል። ወዳጆቼ ጌታ ኢየሱስን ልዩ የሚያደርገው ግን ራሱ ሰው መሆኑ ነው። አብ የቀደሰውን ይላል። በምድር ላይ ካሉ ሰዎች ሁሉ ፍጹም የተለየ ነበር። ወደ ምድር የመጣው ለአንድ ትልቅ ዓላማ ነው። እርሱ በአብ ውስጥ ነው፣ አብም በርሱ ውስጥ ነው። በዮሐንስ ወንጌል ምዕራፍ 10 ከቁጥር 39 እስከ 42 ድረስ ባለው ክፍል እንግዲህ ደግሞ ሊይዙት ፈለጉ፣ ከእጃቸውም ወጣ። ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄዶ በዚያ ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክትስ እንኳን አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው እውነት ነበር አሉ ይላል። መጥምቁ ዮሐንስ ታምራት ያልፈጸመ ቢሆንም ስለ ጌታ ኢየሱስ መሲህነት ትክክለኛውን ምስክርነት ሰጥቷል። ኢየሱስ እርሱ ክርስቶስ መሲሁ ነው፣ የሚመጣው እርሱ ነው። አንተ ወይም አንቺ ስለ ክርስቶስ ምን ታስባላችሁ? ይህ አቋምህ የሚመዘንበት ፈተና አንድ ቀን ይመጣል። ወገኔው ልብ በሉ፣ በመጀመሪያ ስለ ክርስቶስ ያለን አስተሳሰብ ሊስተካከል ያስፈልጋል። ወዳጄ ሆይ ስለ ክርስቶስ ያለ አስተሳሰብ ምንድን ነው? በጉ ከሆንክ ድምፁን ትሰማለህ። የጌታ ኢየሱስ ክርስቶስ በጎች ድምፁን የመስማት ችሎታ ስላላቸው ይከተሉታል። ጌታ ድምፁን ሰምተን የምንከተለው የተቀደሱ የእርሱ በጎች ያድርገን። እንዴት ነካሜ የስለኛ የማስረጀ
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።